የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 9 2016 ዓ.ም ዝግጅታችን ጀመረ። የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ተጀመረ። ይህን አስመልክቶና ሌሎች ሀገራዊና ዓለም አቀፋዊ ዘገባዎች በምሽቱ ይኖሩናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ፕሮግራሙ በመምራት አብሬያችሁ ማመሸው አስማማየ ነው ነኝ። ብርሃን ኃይሉ ከስቱዲዮ ቅንብሩን ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ትቆዩ ይጋብዛለሁ። አሁን የሰዓቱን ዋና ዋና የዓለም ዜናዎች ደረጀ ደስታ ያስደምጣችኋል።
በድጋሚ እንደምናመሻችሁ አድማጮች፣ ደረጀ ደስታ ነኝ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ኢትዮጵያ ከተገነጠለችው የሶማሌላንድ ክልል ጋር የባህር መዳረሻ ስምምነት በመፈራረም የሀገራቸውን የተወሰነ ክፍል ለመጠቅለል እየጣረች መሆኑን የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ ለሁለት ቀናት በሚቆየውና ዛሬ ቅዳሜ በተከፈተው 37ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ ተናገሩ። ፕሬዝደንቱ በንግግራቸው ኢትዮጵያና ሶማሌላንድ እንደ አውሮፓ አቆጣጠር ጥር 1 ቀን የተፈራረሙት ስምምነት የሶማሊያን ክፍል ወደ ኢትዮጵያ ከመጠቅለልና የሶማሊያን ድንበሮች ከመቀየር ያለፈ ፋይዳ የለውም ማለታቸውን አሶሲየትድ ፕሬስ ዘግበዋል። ለዚሁ ዓላማ የኢትዮጵያ ከፍተኛ ወታደራዊ መኮንኖች ሁኔታዎችን ለማመቻቸት ሶማሌላንድ እንደነበሩም ፕሬዝደንቱ ተናግረዋል። ኢትዮጵያ በሶማሌላንድ ወደብ እንዳትገነባ ለማስቆም አገራቸው ለጦርነት ዝግጁ መሆኗን ከዚህ ቀደም የሶማሊያው ፕሬዝደንት መናገራቸው የሚታወስ ቢሆንም ኢትዮጵያ ከስምምነቱ ጋር በተያያዘ ሶማሊያን የሚያሰጋ ነገር አለመኖሩን ገልጻለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዚህ ወር ለምክር ቤቱ በሰጡት መግለጫ ከሶማሊያ ጋር ወደ ጦርነት የመሄድ ሀሳቡ እንደሌላቸው ተናግረዋል። በ37ኛው የአፍሪካ ህብረት መደበኛ የመሪዎች ጉባኤ ላይ የተለያዩ የአፍሪካ መሪዎች ንግግር ያደረጉ ሲሆን የመክፈቻ ንግግር ያሰሙት የአፍሪካ ህብረት ዋና ጸሐፊ ሙሳ ፋኪ መሐማት መፈንቅለ መንግስታትና የታጠቁ ኃይሎች የሚፈጥሩት ግጭት አህጉሪቱ ወደፊት እንዳትሄድ አድርጓታል ብለዋል። ሱዳን የእሳት ነበልባል ውስጥ ናት ያሉት ፋኪ በሶማሊያ ያለውን የጂሃዲስት ስጋት፣ በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሁልጊዜ ውጥረት፣ የሳህልን የሽብር አደጋና በሊቢያ የማያቋርጥ አለመረጋጋት መኖሩን በንግግራቸው በማጉላት ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ አፍሪካ የጥንታዊ ህዝቦችና ስልጣኔ መገኛ ነበረች፣ ለዓለም ስልጣኔም የድርሻዋን አበርክታለች፣ ነገር ግን በቅኝ ግዛት ወቅት ይህ አቅጣጫውን ቀይሮ በምዕራባውያን ስልጣኔ ተተክቶ አፍሪካ ስልጣኔ አልባ ሆናለች ሲሉ ባደረጉት የመክፈቻ ንግግራቸው ተናግረዋል። አድማጮች፣ የዚህ ዝርዝር ዘገባ በምሽቱ አብይ ርዕስ ይቀርባል። ግብጽ ጋዛን በሚያዋስነው በሲናይ ባህረ ገብ መሬት ላይ ትልቅ የጥበቃ ኬላ የሚመስል ነገር የገነባች መሆኑ ተነገረ። ግንባታው ከጋዛ ሰርጥ ጎርፈው የሚወጡ ፍልስጤማውያን ፍልሰተኞችን ለመቀበል የተዘጋጀች ይሆናል የሚል ጥርጣሬ ፈጥሯል። የሳተላይት ምስሎች ከ5 እስከ 20 ካሬ ኪሎ ሜትር በተደለደለ ስፍራ ላይ ከፍ ባለ የኮንክሪት ግድግዳ እየተገነባ የሚታይ ስፍራ መኖሩን ያመላከቱ መሆኑ ተዘግቧል። የአገር ውስጥ የግንባታ ስራ ተቋራጮችን ጠቅሶ ሲናይ ፋውንዴሽን የተባለው የሰብአዊ መብት ተሟጋቾች ቡድን እንደዘገበው ግንባታው 7 ሜትር ከፍታ ያለው ግንብን ያካተተ መሆኑን ከሳተላይት ምስሎች ጋር ተያይዞ የወጣው ዘገባ አመልክቷል። ስለ ዘገባዎቹ የግብጽ መንግስት በይፋ የሰጠው አስተያየት የለም። የጋዛው ጦርነት ከግማሽ በላይ የሚሆነውን የጋዛ ህዝብ ከሰሜን ጋዛ ወደ ደቡብ እንዲጋዝና በግብጽ ድንበር አቅራቢያ በምትገኝ ራፋህ ከለላ እንዲሻ ያስገደደው መሆኑም ይታወቃል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሩሲያ እስር ቤት ውስጥ ትናንት አርብ ሞተዋል ለተባሉት የተቃዋሚ መሪ አሌክስ ናቫልኒ መታሰቢያ ዛሬ ቅዳሜ በተለያዩ የሩሲያ ግዛቶች አበቦችን ያኖሩ ከ100 በላይ ሰዎች ተይዘዋል ሲል አሶሲየትድ ፕሬስ ዘግበዋል። በመታሰቢያነት የተቀመጡ አበቦችም በፖሊሶች በተመሩ ሰዎች እንዲነሱ መደረጋቸውም ተነግረዋል። ፕሬዚደንት ጆ ባይደን በዋይት ሀውስ ትናንት በሰጡት መግለጫ የናቫልኒን ጀግንነት አድንቀው የሩሲያ መሪዎች የራሳቸውን ትርክት ሊናገሩ ይችላሉ፣ ለናቫልኒ ሞት ግን በቀጥታ ተጠያቂው ያለምንም ጥርጥር ፕሬዝዳንት ፑቲን ናቸው ብለዋል። ከፍተኛ ጸረ ክሬምሊን ተቃዋሞችን የመሩት ናቫልኒ የሩሲያውን ፕሬዝዳንት ፑቲንና ሙስናን በከፍተኛ ደረጃ በመቃወማቸው የ19 ዓመት እስራት የተፈረደባቸው የፖለቲካ እስረኛ ነበሩ። የናቫልኒ አሟሟት በገለልተኛ አካል አለመረጋገጡ የተዘገበ ሲሆን የሩሲያ ፌደራል ማረሚያ ቤት ትናንት አርብ የእግር ጉዞ ካደረጉ በኋላ ጤንነት እንዳልተሰማቸውና ራሳቸውን እንደሳቱ አስታውቋል። በመጨረሻም የዩክሬን ጦር በዶኔትስክ ግዛት ከመትገኘው አፍዲፍካ ለቆ እየወጣ መሆኑን ዛሬ አስታወቀ። በአንድ ቀን ውስጥ እስከ 30 የሚደርሱ የሩሲያ የከባድ መሳሪያ ድብደባዎች ጋር እየተጋፈጠ መሆኑን የተከሰው የዩክሬን ጦር ከስፍራው ለቆ መውጣቱ ለሞስኮ የሚያስገኘው ስልታዊ ጠቀሜታ የለም ብሏል። የዩክሬን ጦር አዛዥ አሌክሳንደር ስልስኪ እርምጃው የወታደሮችን ህይወት ለመጠበቅና ከከበባ ለመዳን የተወሰደ እርምጃ መሆኑን በፌስቡክ ላይ ባሰፈሩት መልእክት አስታውቀዋል። የዩክሬን ደቡብ እዝ ጦር አዛዥ አሌክሳንደር ታርናቭስኪ የአፍዲፍካ የጦር ግንባር እስከ 1000 ኪሎ ሜትሮችን በሚሸፍን ስፍራ የተዘረጋ መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ። መልካም ጊዜ።
ከዓለም ዜናዎቹ ተመልሰናል። ደረጀ ደስታን በጣም አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 9 2016 ዓ.ም የምሽቱ ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አድማጮቻችን፣ ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ወደ እናንተ ከምናደርሳችሁ ዘገባዎች መካከል የመጀመሪያው ወደ ሆነው ቅንብራችን እንለፍ። ሰላሳ ሰባተኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱ መቀመጫ በሆነችው አዲስ አበባ ዛሬ ተጀምሯል። በዚሁ ጉባኤ ላይ በቅርቡ ከኢትዮጵያ ጋር የዲፕሎማሲ ግንኙነት መሻከር ውስጥ የገባችውን ሶማሊያ ፕሬዚዳንት ሐሰን ሼክ መሐመድን ጨምሮ የበርካታ ሀገራት መሪዎችም የተሳተፉ ይገኛሉ። የጉባኤውን የመክፈቻ ስነ ስርዓት የተከታተለው ኬኔዲ አባተ ከአዲስ አበባ በዚህ ጉዳይ ላይ ተጨማሪውን አድርሶናል።
37ኛው የአፍሪካ ህብረት የመሪዎች ጉባኤ በአዲስ አበባ ከተማ የህብረቱ ዋና መስሪያ ቤት በሚገኘው የመሰብሰቢያ አዳራሽ ዛሬ የካቲት 9 ቀን 2016 ዓ.ም መካሄድ ጀምሯል። የአፍሪካ ዘርፈ ብዙ ቀውሶች መቀጠል፣ የጋዛ እስራኤል ጦርነትና የሶማሊያ ሉዓላዊነት ጥያቄ በጉባኤው መክፈቻ ላይ ንግግር ባደረጉ የሀገርና የተቋማት መሪዎች ከተነሱ ጉዳዮች መካከል የሚጠቀሱ ናቸው። የአፍሪካ ህብረት የዘንድሮ መሪ ቃል በትምህርት ላይ የሚያተኩር ቢሆንም የግጭት መናኸሪያ ከሆነው የአፍሪካ ቀንድ መፈንቅለ መንግስትን መገለጫው እያደረገ እስካለው ምዕራብ አፍሪካ ብሎም ከሽብር መፈንጫው ሳሄል እስከ ታላላቅ ኃይሎች ቀጠና ያሉ ውስብስብ ቀውሶች የአህጉሪቱ ዋነኛ ትኩረት ከሰላምና ጸጥታ ጉዳይ ላይ እንዳይነሳ አድርገዋል። በአዲስ አበባ ዛሬ የተጀመረው የመሪዎች ስብሰባም በይበልጥ በዚሁ ጉዳይ ላይ እንደሚያተኩር ይጠበቃል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በመክፈቻው ላይ ያደረጉትን ንግግር እንደ ሰላም ፖለቲካና የተቋማት አለመረጋጋት ያሉ ዋና ዋና ፈተናዎቻችን ለውጥ ማሳየት አልቻሉም ሲሉ ነው የጀመሩት። አህጉሪቱን በማናጋት ላይ ናቸው ያሏቸውን ያለመረጋጋት ምንጮችም በዝርዝር ጠቅሰዋል።
Here in Africa, terrorism is destroying.
እዚህ አፍሪካ ውስጥ ሽብርተኝነት የተጋነነ ወታደራዊ ወጪ እንዲኖርና ቅድሚያ ሊሰጣቸው የሚገቡ አስፈላጊ ማህበራዊ ዘርፎች እንዲዘነጉ በማድረግ አንዳንድ ሀገሮቻችንን እያወደመ ነው። የድርጅታችን መሰረት የሆነውን አጠቃላይ የፖለቲካና የህግ ስርዓትን በመጣስ የሚፈጸሙ ኢህገ መንግስታዊ የመንግስት ለውጦች እየበዙ መጥተዋል። እንዲህ ያለውን ክስተት መከላከል አለመቻላችን ግልጽ ነው። ምርጫዎችም ቢሆኑ ሰላማዊ የስልጣን ሽግግር መንገድ ከመሆን ይልቅ ቀውሶችን የሚያባብሱ ምክንያቶች ሆነዋል።
የህብረቱ ኮሚሽን ሊቀመንበር ስለ አፍሪካ ቀንድ ሲገልጹ ደግሞ የአፍሪካ ቀንድ ለሰላምና ፍትህ ወዳድ ህዝቦች ሁሉ እጅግ አሳሳቢ የሆኑ አዝማሚያዎች ምንጭ መሆኑን ቀጥሏል ብለዋል። በቀጠናው ውስጥ ላሉት ሁሉም ሀገራት ሉዓላዊነትን፣ ደህንነትን እና የሁሉንም መሰረታዊ ጥቅሞች ሙሉ በሙሉ የማክበር አስፈላጊነት ከመቼውም ጊዜ በላይ እንደዛሬ ወሳኝ ሆኖ አያውቅም ሲሉ መክለዋል። ባለመረጋጋት ውስጥ ከሚገኙ የቀንዱ ሀገራት አንዷ የሆነ የሆነችው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በበኩላቸው በአጉሪቱ እድገት ላይ ትኩረት አድርገው ንግግር ያደረጉ ሲሆን ለዚህም መሰረታዊ ናቸው ያሏቸው ነጥቦች አንስተዋል።
Peace and stability, which are of course
የሰላምና መረጋጋት አስፈላጊነትን ማንሳት ፈልጋለሁ። እነዚህ ለኢኮኖሚና ማህበራዊ እድገት አስፈላጊ መሰረቶች ናቸው። የኢኮኖሚ መሰረቶችን ለማስፋት ጎረቤቶች አብረው በሰላም እንዲኖሩና ለጋራ እድገታችን በአንድነት ለመስራት ቀጣናዊና አህጉራዊ ውህደት አስፈላጊ መሆኑን ኢትዮጵያ በጽኑ ታምናለች።
ይሄው ለጋራ እድገት ቀጣናዊ ትስስርን መፍጠር ኢትዮጵያ ከሶማሊላንድ ጋር ለተፈራረመችው የመግባቢያ ሰነድ አንዱ ምክንያት እንደሆነ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። ይሁን እንጂ ሶማሊያ በአፍሪካ ህብረት የመሪዎች ስብሰባ ላይም ሉዓላዊነቴን የሚጥስ ነው ያለችውን ስምምነት መቃወሟን ቀጥላለች። ለስብሰባው አርብ ዕለት አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ኢትዮጵያ የባህር በር እንድታገኝ ያስችላታል የተባለውን የመግባቢያ ሰነድ በመቃወም በመሪዎቹ ስብሰባ ላይ ንግግር ማድረጋቸውን ጽፈት ቤታቸው በኤክስ ድረገጹ ላይ አስታውቋል። ፕሬዝዳንቱ ለጋዜጠኞች በአዲስ አበባ የአፍሪካ ህብረት ዛሬ በሰጡት መግለጫ የኢትዮጵያ የጸጥታ ኃይሎች ወደ ስብሰባው እንዳልገባ ሙከራ አድርገዋል ሲሉ ከሰዋል።
ዛሬ ጠዋት በዝግ በሚካሄደው የህብረቱ ስብሰባ ላይ ለመታደም ሲዘጋጅ የኢትዮጵያ የጸጥታ ኃይሎች መንገድ ዘግተውብኝ ከሆቴሉ እንዳልወጣ አድርገዋል። ብዙ ጊዜ ቢወስድብኝም በስተመጨረሻ በሌላ ፕሬዝዳንት መኪና መጥቻለሁ። ከጅቡቲው ፕሬዝዳንት ጋር ወደ አፍሪካ ህብረት ዋና መስሪያ ቤት ከመጣን በኋላም መሳሪያ የታጠቁ ወታደሮች ከፊታችን ሆነው እንዳንገባ መንገድ ዘግተውብን ነበር።
ለፕሬዝዳንቱ ክስ የኢትዮጵያ መንግስት በሰጠው ምላሽ ለአፍሪካ ህብረት ለመጡ ሁሉም መሪዎች እንደተደረገው የክብር አቀባበል ሁሉ ለሶማሊያ ፕሬዝዳንትም ሞቅ ያለ አቀባበል እንደተደረገ ጠቅሶ ስለተፈጠረው ክስተት አስረድቷል። እንዳስተናጋጅ ሀገር በአገሪቱ ውስጥ በሚቆዩበት ጊዜ የሁሉንም መሪዎች ደህንነት የማስጠበቅ ኃላፊነት እንዳለበት በኮሙኒኬሽን አገልግሎቱ በኩል የገለጸው የኢትዮጵያ መንግስት ሆኖም የሶማሊያ ልዑካን የተመደበላቸውን የመንግስት የጸጥታ አባላት አልተቀበሉም ብሏል። ከዚህ ባለፈ የሶማሊያ የሉካን ደህንነት አካላት ወደ አፍሪካ ህብረት ኮሚሽን የጦር መሳሪያዎችን ይዘው ለመግባት ሲሞክሩ በህብረቱ የጸጥታ አካላት ተከልክለዋል ሲል መንግስት አስታውቋል። የመግባቢያ ሰነዱን ተከትሎ በኢትዮጵያና በሶማሊያ መካከል የተፈጠሩ ውጥረቶች ተባብሰው የቀጠሉ ሲሆን ኢትዮጵያ ከጎረቤቷ ጋር መልካም ግንኙነትን ለመፍጠር ቁርጠኛ አቋም አላት ሲል የመንግስት ኮሙኒኬሽን በዛሬው ምላሹ ጠቅሷል። በዛሬው የአፍሪካ ህብረት የመክፈቻ ስነ ስርዓት ላይ ተጋብዘው ንግግር ያደረጉት የአረብ ሊግ ዋና ጸሐፊ አህመድ አቡልጌት ሊጉ ለሶማሊያ ሉዓላዊነትና የግዛት አህድነት ያለው አቋም የጸና ነው ሲሉ ገልጸዋል። የኢትዮጵያና ሶማሊያ ውጥረት በአፍሪካ ህብረት የመሪዎች ውይይት ላይ አንዱ መነጋገሪያ እንደሚሆን ይጠበቃል። የፍልስጤሙን ጠቅላይ ሚኒስትር ጨምሮ በመክፈቻው ላይ ንግግር ያደረጉ አብዛኛው ባለስልጣናት የጋዛና እስራኤል ጦርነት እንደሚያሳስባቸው የገለጹ ሲሆን ለፍልስጤም ህዝብ ድጋፍ እንዳላቸውም ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ በስልክ መስመራችን መደመር 1-202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። ተከታዩ መሰናዳችን እንደራሴዎች በስር መቆየታቸው የመራጩንም ህዝብ መብት ጥያቄ ውስጥ ያስገባል ስለመባሉ የሚመለከት ይሆናል። ከአዲስ አበባ ከተማ እንዲሁም ከአማራና ኦሮሚያ ክልሎች በቁጥጥር ስር ከዋሉት ወራት ያስቆጠሩት የህዝብ እንደራሴዎች እስካሁን ክስ ሳይቀርብባቸው በስር እንዲቆዩ መደረጋቸው የወከሉትንም ህዝብ መብት ጥያቄ ውስጥ እንደሚያስገባ ተጠቆመም። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየሁ አቶ ታዬ ደንዳ ከታሰሩ ሁለት ወር ቢያልፋቸውም ፍርድ ቤት አለመቅረባቸው ከጠበቆቻቸው ጋርም እንዳይገናኙ መደረጋቸውን ተናግረዋል። የኢትዮጵያ ሰብአዊ መብት ተሟጋቾች ህብረት ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት የአስቸኳይ ጊዜ አዋጅን በመጠቀም በቁጥጥር ስር ያዋላቸው ተጠርጣሪዎች አያያዝ ተገቢነት እንደሌለው ተችተዋል። በተለይ የህዝብ ተወካዮች ክስ ሳይቀርብባቸው በስር መቆየታቸው የወከሉትንም ህዝብ መብት ጥያቄ ውስጥ የሚያስገባ አካሄድ ነው ብለዋል። ገልሞ ዳዊት በዚህ ጉዳይ ላይ ተጨማሪ አለው።
መንግስት በቁጥጥር ስር ካዋላቸው በኋላ የክስ መዝገብ ሳይከፍትባቸው አላግባብ በእስር አቆይቷቸዋል በሚባሉ የህዝብ እንደራሴዎች ጉዳይ ቤተሰቦቻቸውና የሰብአዊ መብቶች ተሟጋቾች ትችታቸውን ለአሜሪካ ድምጽ ተናግረዋል። የጨፌ ኦሮሚያ አባል የሆኑትና ባለፈው ታህሳስ 1 ቀን 2016 ዓ.ም ተመረጥ በመንግስት የጸጥታ ኃይሎች በቁጥጥር ስር ያዋሉት አቶ ታዬ ደንዳ በፖሊስ ከተያዙ 2 ወራት ቢያልፋቸው እስካሁን ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ስንታየው አለማየው ይናገራሉ።
መጀመሪያ እንደተያዘ የማጣራት ሂደት ላይ ነን ብለውን ነገሩን። ማጣራቱ እንደተገባደደ ብንሰማም እስካሁን ምንም የክስ መዝገብ አልተከፈተም። ከጠበቃ ጋርም እንዳይገናኝ ተከልክሏል። ባለፈው ሳምንት ደግሞ ሌሎች 4 ሰዎችን አምጥተው እርሱ ካለበት ክፍል አስሯቸዋል። አሁን 5 ናቸው። ከህግ አንጻር ጉዳያቸው የማይመሳሰል ሰዎች አስሮ ማቆየት ምን እንደሆነ አላውቅም።
አቶ ታዬ አሁንም ቀድሞ በታሰሩበት ሜክሲኮ አካባቢ ባለው የፌደራል ፖሊስ ጣቢያ እንደሚገኙ ወይዘሮ ስንታየው ገልጸዋል። ከጠበቃ ጋር እንዳይገናኙ የተከለከሉትም በአስቸኳይ ጊዜ አዋጅ ወቅት መያዛቸው ከጠበቃ ጋር የመገናኘት መብትን ስለማይፈቅድ ነው የሚል ምላሽ ከኃላፊዎች እንደተሰጣቸው ተናግረዋል። ከአቶ ታዬ እስር በኋላ 2 ልጆቻቸው ሊያገኙአቸው የቻሉት አንድ ጊዜ ብቻ እንደሆነ ወይዘሮ ስንታየው ተናግረዋል። አቶ ታዬ ከኦሮሚያ ክልል ሰሜን ሸዋ ዞን ኩዩ ወረዳ ለክልሉ ምክር ቤት የተመረጡ የህዝብ ተወካይ ናቸው። ባለፈው ታህሳስ 1 ቀን 2016 ዓ.ም ምህረት በመንግስት ብዙሃን መገናኛ በተላለፈው ዜና አቶ ታዬ ከጽንፈኛ ኃይሎች ጋር ትስስር በመፍጠር መንግስትን በአመጽ በሽብርና ትጥቅ ትግል ለመጣል በማሰር ተጠርጥረው በጸረ ሽብር የጋራ ግብረ ኃይል በቁጥጥር ስር መዋላቸው ተዘግበዋል። በአማራ ክልል ለ6 ወራት በተጣለውና በኋላም ለ4 ወራት በተራዘመው የአስቸኳይ ጊዜ አዋጅ ጋር በተገናኘ በአማራ ክልልና በአዲስ አበባ ከተማ የህዝብ ተወካዮች በቁጥጥር ስር ውለዋል። ከህዝብ ተወካዮች ምክር ቤት አቶ ክርስቲያን ታደለና ዶክተር ደሳለኝ ጫኔ፣ ከአማራ ክልል ምክር ቤት አቶ ዮሐንስ ቦያለውና ከአዲስ አበባ ከተማ አስተዳደር ምክር ቤት ዶክተር ካሳ ተሻገር ይገኙበታል። አቶ ያሬድ ኃይለ ማርያም ኢትዮጵያ ሰብአዊ መብት ተሟጋቾች ዋና ዳይሬክተር ናቸው። የህዝብ እንደራሴዎቹ ያለምንም ክስ ለወራት በቁጥጥር ስለመቆየታቸው እንዲህ ይላሉ።
አዎ፣ እንግዲህ በህገ መንግስቱ በግልጽ እንደተቀመጠው የፓርላማ አባላት መብትና ግዴታን የሚደነግግ አንቀጽ አለ። በዛ አንቀጽ ስር አንድ የምክር ቤት አባል በወንጀል ተጠርጥሮ እንኳን መያዝ ካለበት የፓርላማ አባላት ዝም ብለው አይታሰሩም። ስለዚህ ጉዳዩ ለምክር ቤቱ ቀርቦ ምክር ቤቱ አምኖበት ያለመከሰስ መብት የተሰጣቸውን ከለላ ሲያነሳ ነው። ይሄኛውን እንግዲህ አሁን ያለንበትን ሁኔታ ትንሽ ለየት የሚያደርገው በህገ መንግስቱ እንደዚሁ በአንቀጽ 93 ላይ ይመስለኛል የአስቸኳይ ጊዜ አዋጅ ስለሚታወጅበት ሁኔታ ዝርዝር ድንጋጌ አለ። በዛ ድንጋጌ ውስጥ ከተወሰኑ መብቶች በህይወት የመኖር የህገ መንግስቱ ይሄ የመገንጠል ወይም የራስን እድል በራስ ከመወሰን እና ከተወሰኑ መብቶች ውጪ ማንኛውም በህገ መንግስቱ የተሰጡ መብቶች ይሄ አንቀጽ 93 ላይ በዝርዝር የተቀመጠው የሚጣሱ መብቶች ናቸው በአስቸኳይ ጊዜ አዋጅ ምክንያት እና የአስቸኳይ ጊዜ አዋጅ ስለሚታወጅበት የህገ መንግስቱ አንቀጽ 4ን የተመለከትን ከሆነ የትኞቹ የህገ መንግስቱ አንቀጾች የማይጣሱ እንደሆኑ አንቀጽ 1፣ አንቀጽ 18፣ አንቀጽ 25፣ አንቀጽ 39 አይጣሱም። ከዛ ውጭ ያሉት የህገ መንግስቱ አንቀጾች በአስቸኳይ ጊዜ አዋጅ ውስጥ ሊጣሱ እንደሚችሉ በግልጽ ባያስቀምጥም ክፍተት ነው እና ያንን ክፍተት በመጠቀም ይመስለኛል እነዚህን የምክር ቤትና የፓርላማ አባላት ያለመከሰስ ከለላቸው ሳይነሳ በአስቸኳይ ጊዜ አዋጁ ስር ታስረው ያለ ፍርድ ቤት እንዲቆዩ የተደረገው ይህንን የህገ መንግስቱንና የህግ ውስጥ ያለውን ክፍተት በመጠቀም ይመስለኛል።
አቶ ያሬድ መንግስት በአስቸኳይ ጊዜ አዋጅ ስር በቁጥጥር ያዋላቸውን ተጠርጣሪዎች በአንድ ወር ጊዜ ውስጥ ማንነታቸውን ይፋ ማድረግ እንዳለበት በህገ መንግስቱ አንቀጽ 33 ላይ የተደነገገውን ይጠቅሳሉ። በአሁኑ ወቅት ከአዋጁ ጋር በተያያዘ በቁጥጥር ስር የዋሉት ብዙዎች እንደሆኑ የገለጹት አቶ ያሬድ ጉዳያቸው ለህዝብ ይፋ የተደረገው ግን በጣም ጥቂቱ ናቸው ይላሉ። በእስር ላይ ያሉ የህዝብ ተወካዮች መብታቸው ካልተጠበቀም የወከሉትን ህዝብ መብትን ጥያቄ ውስጥ የሚያስገባ አካሄድ እንደሚሆን ያመላክታሉ።
በአስቸኳይ ጊዜ አዋጅ ውስጥ ሁሉ የሚነሳው ጥያቄ መንግስት የሚወስዳቸው እርምጃዎች ተመጣጣኝ ናቸው አይደሉም የሚለው ሁሌ ጥያቄ ውስጥ ይወድቃልና አንዱ የሚነሳው ነገር እነዚህን ሰዎች በዛ ደረጃ አርቆ የሕግ ባለሙያ ሳያገኙ ለተራዘመ ጊዜ ፍርድ ቤት ሳይቀርቡ በዚህ ሁኔታ ውስጥ ማቆየትስ ከዋናው የአስቸኳይ ጊዜ አዋጅ ከታወጀበት ዓላማ አንጻር ድርጊቱ ተመጣጣኝ ነው ወይ የሚለው ነው አብሮ የሚታየው እና በእኔ በኩል ትንሽ የተመጣጣኝነት ችግር የሚታይበት ተገቢ ያልሆነ እስር እንደተፈጸመባቸው አድርጌ ነው እንደ ሕግ ባለሙያም ጉዳዩን ማየው።
ታሪኩ ረጋ በሐረማያ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል 3ኛ ዲግሪ ተማሪ ናቸው። አቶ ታሪኩ በኢትዮጵያ ፖለቲካ እየተወራረደ የመጣው ሸፍጥ መቀጠሉ የፖለቲካ ሽግግር በትክክል አለመመራትና ሕገወጥነት ለዚህ ሁሉ መንስኤ ናቸው ይላሉ።
ራኮጅሩ አንፕሮሜት ኮኒ የሮድማፕ ጋ
ይህ እርምጃ ለችግሩ መፍትሄ አይሆንም። ህዝብንና መንግስትን ያራርቃል። በፖለቲካ አመራሩ መካከል ግንኙነትን ያሻክራል። በአጠቃላይ በኢትዮጵያ ፖለቲካ ላይ ጫና ያሳድራል ባይ ነኝ።
አቶ ታሪኩ ህግስ ካልተከበረ ድረስ ዜጎች በህግ ላይ አመኔታ ያጣሉ ሲሉም ያክላሉ።
አማ ማነሙትት እንደ ያታኒ ናሞድሚ ማነሙትት እንደ ቢልታታኒ ፖሊሲን የሮጥ ይቀበሉ ፋዝጋ
በፍርድ ቤት ነጻ ተብለው ፖሊስ በድጋሚ የሚያስራቸው ሰዎች አሉ። ይህ ደግሞ ህዝቡ በአገሪቱ ህግ አመኔታ እንዲያጣ ያደረገው ነው። ሰው በህግ ፊት ሲቀርብ ፍትህን እንዲያገኝ እንጂ በመሰላካ ሄድ መሆን የለበትም። በዚህ ወደፊት የሚራመድ የሀገር ፖለቲካ አይኖርም።
በጉዳዩ ላይ ከኦሮሚያ ክልላዊ መንግስት ምክር ቤት ጨፌ ኦሮሚያ፣ ከፌደራል ፖሊስና ከኢትዮጵያ ሰብአዊ መብት ኮሚሽን አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የቅዳሜ ምሽት ዝግጅታችን እንደቀጠለ ነው። አሁን ደግሞ ሰነድ አልባ የሆኑ ኢትዮጵያውያን የገጠማቸው ያለው ፈተና የሚመለከት ዘገባ ወደ እናንተ እናደርሳለን። የሰነድ አልባ ኢትዮጵያውያን ውጣ ውረድ እንዴት መቀነስ ይቻላል? ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እነዚህ ስደተኞች በአገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሠረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ኢኮኖሚያዊ ችግር ሲጋለጡ ይታያል። አሜሪካን መኖሪያቸው ካደረጉ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉት በተመሳሳይ ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። ሀብታሙ ስዩም በዚህ ዙሪያ ያሰናዳውን ዘገባ በመቀጠል ያሰማናል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓትም ልሰራ ትችላለህ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደህ ትሰራለህ? አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊትሊ ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ ዶክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀውም ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዶክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒህ ወገኖች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ሕክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነት ምናምን የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነጻ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከዓመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያን ቢኖሩ ለከፋ ፈተና እንዳይዳረጉ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናል ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የእኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጠሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ፣ ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። ተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን
የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ የስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ19ና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ እንዲሁም በትዊተር ወይም በአሁኑ አጠራር ኤክስ ሃሽታግ ቪኦኤ አማሪክ ላይ የምንገኛለን። ተከተሉን፣ አስተያየታችሁንም አጋሩን። አሁን የመጀመሪያው አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዶ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ ምሽቱ 4 ሰዓት አብሬያችሁ ማምሸው እንግዶ ወልዴ ነኝ። ተኩዬ ልምጣ ወይ እያለች ነው ቤተልሔም ሸረፈዲን። ቤቲ ሼር ይሏታል በአጭሩ ሲጠሯት። ግጥም ናትናኤል ግርማቸው፣ ዜማ ምህረታብ ደስታ፣ ሙዚቃ ቅንብርና ሚክሲንግ ታምሩ አማረ፣ እንዲሁም ማስተሪንግ አበጋዝ ክብረ ወርቅ ሺዮታ እንደሆኑ በተለቀቀው ቪዲዮ ላይ ተመልክቷል። ለዛሬ የሙዚቃ ቃና መክፈቻ አድርጌዋለሁ።
Down.
ቤቲ ሼር ነበረች ተኩዬ ልምጣ ወይ ስትል የነበረው። I heard it through the grapevine. በርካታ የሞታውን አቀንቃኞች አዚመውታል። ስሞኪ ሮቢንሰን እና ግላዲስ ናይትን ጨምሮ። የኔ ምርጫ የማርቪን ጌይ ነው። I heard it through the grapevine. I heard it through the grapevine. ወደ ቀድሞ አፍቃሪሽ መመለስሽን ሐሜት መንደር ሰማሁ ያለ ነበር ማርቪን ጌይ። የሙዚቃ ቃና ይከተላል። የዘምባባ ማርነሽ ጥላውን ገሰሰ።
Yes, and Baba Marne. ፍቅርሽ ቄጥማኒ መስላል ፀጉርሽ መርኩዜ ወደቀ በትሬ አይ አይሽ ሳይ ተገትሬ ባንቺ ለዛ ሁሉ ያድራሉ ሲያልሙ የዘንባባ ማርነሽ ልቦች የቀሰሙ በጣም ቀዝቀዝ ያለ ውርጭ ነው ሰፈሬ የቀጩን መድኃኒት ስጪኝ ለከንፈር
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁ የሙዚቃ ቃናን ነው። እስከ 4 ሰዓት የማስተናግዳችሁ እንግዳ ወሌ ነኝ። ፐርፕል ሬይን ፕሪንስ እና ዘ ሪቮሉሽን የተሰኘው ባንዱ የተጫወቱት አሜሪካኖቹ በጣም የሚወዱት ዘፈን ነው። በ1984 የወጣው ይህ ዘፈን በዛው ዓመት በዛው ስም ፐርፕል ሬይን ፊልም እንዲሰራ ምክንያት ሆኗል። በመላው ዓለም በሲኒማ ቀርቦ በወቅቱ ከ70 ሚሊዮን ዶላር በላይ አግኝቷል። ሰማዩ ላይ ደም በሚታይበት ጊዜ የቀይና የሰማያዊ ድብልቅ ሐምራዊ ቀለም ይኖረዋል። ፐርፕል ሬን ሐምራዊ ዝናብን በለው የዓለም መጨረሻን የሚያሳይ ነው። ከሚወዱት ጋር ይሆኑና አምላክ በሐምራዊው ዝናብ ውስጥ ይምራው እያለ ነው ፕሪንስ። መቼም በዚህ ሀገር ይህን ዘፈን የማይጫወት ባንድ የለም ቢባል ማጋነን አይሆንም። በእንደ አውሮፓን አቆጣጠር 2007 በነበረው የአሜሪካ እግር ኳስ ፍጻሜ በእረፍት ሰዓት በነበረው የሙዚቃ ትዕይንት ፕሪንስ ይህን ዘፈኑን በሚያቀርብበት ወቅት ስቴዲየሙ በሐምራዊ መብራት ደምቆ ሳለ፣ በአጋጣሚም ዝናብ በመዝነቡ ታዳሚው በደስታ ሲቃ ተውጦ ነበር። አንቺ ልጅ አደራ ስወድሽ ውደጅኝ ልኑር ካንቺ ጋራ ቆየት ያለ የኤፍሬም ታምሩ ዜማ ነው። በትዝታ ወደ ኋላ የምትሄዱ እንደምትኖሩ ገምታለሁ።
አንቺ ልጅ አደራ አንቺ ልጅ አደራ ወደሽ ወደጂ ኦይ ለኖር ካንቺ ጋራ ኦይ ለኖር ካንቺ ጋራ ሳስብሽ ይዋልኩ ኦይ ሳስብሽ አድራለሁ ኦይ ሳስብሽ አድራለሁ ሳስብሽ ይዋልኩ ኦይ ሳስብሽ አድራለሁ ኦይ ሳስብሽ አድራለሁ ናፍቆቴን ፍቅር ኦሆይ አንቺን ወድጃለሁ ኦሆይ አንቺን ወድጃለሁ ናፍቆቴን ፍቅር ኦሆይ አንቺን ወድጃለሁ ኦሆይ አንቺን ወድጃለሁ ሳልወደሽ በሐሰትም ኦሆይ ወደድኩሽ አይደለም ኦሆይ ወደድኩሽ አይደለም ሳልወደሽ በሐሰትም ኦሆይ ወደድኩሽ አይደለም ኦሆይ ወደድኩሽ አይደለም ነሽ አይለኝም ሆዴን ኦሆይ ልጠላሽ አልችልም ኦሆይ ልጠላሽ አልችልም ነሽ አይለኝም ሆዴ ኦሆይ ልጠላሽ አልችልም ኦሆይ ልጠላሽ አልችልም አንቺ ልጅ ኦሆይ አንቺ ልጅ አደራ ኦሆይ አንቺ ልጅ አደራ ስወድሽ ውደጅኝ ኦሆይ ለኖር ካንቺ ጋራ ኦሆይ ለኖር ካንቺ ጋራ ያንቺ ይችላሉይ ኦሆይ እባክሽ አንጀትሽ ኦሆይ እባክሽ አንጀትሽ ያንቺ ይችላሉይ ኦሆይ እባክሽ አንጀትሽ ኦሆይ እባክሽ አንጀትሽ ይህን ያልችልም ብሏል ኦሆይ ሲያጣሽ በናፍቆትሽ ኦሆይ ሲያጣሽ በናፍቆትሽ ይህን ያልችልም ብሏል ኦሆይ ሲያጣሽ በናፍቆትሽ ኦሆይ ሲያጣሽ በናፍቆትሽ ፍጹም ባንድ ልቤን ኦሆይ ደግ ነሽ እያልኩኝ ኦሆይ ደግ ነሽ እያልኩኝ ፍጹም ባንድ ልቤን ኦሆይ ደግ ነሽ እያልኩኝ ኦሆይ ደግ ነሽ እያልኩኝ ፍቅርሽን ለማግኘት ኦሆይ በጣም እንደከምኩኝ ኦሆይ በጣም እንደከምኩኝ ፍቅርሽን ለማግኘት ኦሆይ በጣም እንደከምኩ ኦሆይ በጣም እንደከምኩ ኦሆይ አንቺ ልጅ አደራ
አንቺ ልጅ አደራ ኤፍሬም ታምሩ ነበር። ዴቪዶ ወይም በሙሉ ስሙ ዴቪድ አደደጂ አደለኪ በአሜሪካ አትላንታ ተወልዶ ናይጄሪያ ውስጥ ያደገ አቀንቃኝ ነው። ይህ Blow My Mind የተሰኘው የአፍሮ ቢት ቅኝቱ ነው። በዚህ ሙዚቃ ላይ አሜሪካዊው አቀንቃኝ ክሪስ ብራውን ተሳትፏል። ዴቪዶ ስለ እርሷ ያለውን ፍቅር ጥንካሬ የገለጸበት ዜማው ነው Blow My Mind። ለምሽቱ የሙዚቃ ቃና የመጨረሻ ምርጫ አድርጌዋለሁ። ሳምንት እንገናኝ። ሰላም።
የተከበራችሁ አድማጮቻችን ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራን የቆየችው ብራና ይሉናት፣ ዋና አዘጋጅ ደግሞ ጽዮን ግርማ፣ እንዲሁም ፕሮግራሞችን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት ደግሞ አስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ በድጋሚ በጣም አመሰግናለሁ። ነገ በሌሎች መሰናዶች እንጠብቃችኋለን። በሰላም እደሩ።